ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 14 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሰኔ 14 ቀን 1296 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዝግጅታችንን በዜና እንጀምራለን። ከዚያም ከመጠምጠም መማር ይቅደም በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያ የግንቦት ሰኔ ወር እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በኢትዮጵያ የህክምና ላብራቶሪ ላይ ከፍተኛ የጥራት መጓደል ችግር እንዳለ ተነገረ። በኢትዮጵያ የህክምና ላብራቶሪ ፖሊሲ ባለመኖሩ የምርመራ ውጤት ጥራት መጓደል ችግር ማስከተሉን የኢትዮጵያ ህክምና ላብራቶሪ ማህበር አስታወቀ። በህክምናው መስክ የላብራቶሪ አገልግሎት ወሳኝ ሚና ያለው ቢሆንም በሚመለከተው አካል በኩል ለዘርፉ ትኩረት ሳይሰጠው በመቅረቱ ችግሩ እየበረከተ መጥቷል። በተለይ ደግሞ ጥልቅ የሆነ የምርመራ ውጤት የህክምና ክትትል በሚፈልጉ እንደ ስኳር፣ ጉበትና ኩላሊት ባሉ ህመሞች ዙሪያ የህክምና ላብራቶሪ ተደራሽነትና ጥራት መጓደል ችግር በስፋት ይታያል። ጥራት ባለው የምርመራ ማስረጃ ላይ የተመሰረተ የላብራቶሪ አገልግሎት አሰጣጥ በኢትዮጵያ እንዲኖር ለማድረግ ማህበሩ ጉዳዩን ለሚመለከተው አካል ማሳወቁን ቢገልጽም ምንም አይነት መፍትሄ እንዳልሰጠውና በርካታ ችግሮች ከፊት ለፊት እንደተጋረጡበትም አስታውቋል። በመጪው ጊዜያት በአገዛዙ በኩል የላብራቶሪ ጥራት ተደራሽነትን ማጠናከር እቅድ እንደሌለና ወደፊትም በጤናው ዘርፍ በርካታ ኢትዮጵያውያን ለችግር እንደሚጋለጡም አመላካች ክስተቶች እያየን ነው ሲል ማህበሩ አክሎ ገልጿል። በኦዴድ ኦነግ ታጣቂዎች የታገቱ ሹፌሮችና ረዳቶች ገንዘብ እየተጠየቀባቸው መሆኑን ቤተሰቦቻቸው ገለጹ። ከቀናት በፊት ሹፌሮችና ረዳቶች ከአዲስ አበባ ወደ ጎጃም ጎንደር መስመርና በተቃራኒው ጉዞ ላይ የነበሩ አዳራቸውን አሊዶሮ ላይ ካደረጉ በኋላ በታጣቂዎች መታገታቸውን ቤተሰቦች መግለጻቸው የሚታወስ ነው። አንድ በእለቱ ከባህር ዳር ወደ አዲስ አበባ እየመጣ የነበረ የቤተሰባችን አባል ከብራጉራቻው ለሰዓት በደረሰበት ወቅት አሊዶሮ ላይ ወደ 14 መኪና ሹፌርና ረዳት መውሰዳቸውን እንደሰማ ገልጿል። የኔም ጓደኛዬ ከታገቱት አንዱ ነው ሲል ቃሉን ሰጥቶ ትላንት ለቤተሰቡ ተደውሎ 1 ሚሊዮን ብር ላኩ መባሉን ቤተሰብም ከፍተኛ ጭንቀት ላይ እንደሚገኝ ገልጿልናል። የላይ ቤተሰብ አባል አሊዶሮ ላይ ከታገቱት መካከል ሁለቱ የቻግኒ ልጆች እንደሆኑና ለእያንዳንዳቸው 1 ሚሊዮን ብር መጠየቁን እንደሚያውቅ ለቤተሰቦችም ይህን ብር ካላመጡን ገላቸዋለን የሚል ማስፈራሪያ መላኩን አስረድቷል። በዚህም ምክንያት ቤተሰቦቻቸው በጭንቀት ላይ እንደሚገኙ ተገልጿል። ሹፌሮችና ረዳቶች መታገታቸው ከተነገረ ቀናት ቢያልፍም ከሚመለከታቸው አካላት አንድም የተሰጠ ማብራሪያ የለም። ይልቁንም የአማራ ህዝብ ሆ ብሎ ጥላቶችን መደምሰስ እንደሚገባውና ለበለጠ የትጥቅ ትግል እንዲዘጋጅም ማሳሰቢያዎች እየተሰጡ ነው። በኦህዴድ የበላይነት የሚዘወረው ራስን በልጽግና ያለ የሚጠራው ቡድን ከሰሞኑ በደቡብ ወሎ ዞን ወግዴ ዙሪያ ከፍቶት የነበረው ጦርነት በፋኖ አባላት የተማረከበትን መሳሪያ እንዲመለስለት ሽምግልና መላኩ ተሰማ። የአማራ ህዝብ እንዳይነብልን የሚሳሳላቸው የፋኖ አባላቱም ገጥመን መስሎን ያሉ ሲሆን ባልዘፈንሽ ወይ ባላፈርሽ የሚል ይዘት ያለው ምላሽ መስጠታቸውንም የፋኖ አባላት ገልጸውልናል። በተጨማሪም የፋኖ አባላት የማረኩት መሳሪያ እንዲመለሱ ለማግባባት የተላኩት ሽማግሌዎች ከዚህ በፊት በተለያዩ አካባቢዎች ላይ ህፃናት፣ አዛውንቶችና ነፍሰጡሮች እናቶች ሞርተርና ድሽቃን እንዲሁም ዙ 23 በታጠቁ በገዢው ቡድን ወታደሮች ሲጨፈጨፉ የተነበራችሁ እናንተ እየሰራችሁ ያላችሁት የሽምግልና ስራ ሳይሆን የካድሬና ያድርባይነት ስራ ነው የሚል ምላሽም ሰጥቷቸዋል። እንዳማራዝ ባሁን ላይ የገጠመን ችግር በሽምግልና የሚፈታ አይደለም የሚሉት የፋኖ አባላቱ በድርድር ስም ህዝቡን ለማዘናጋት የምትንቀሳቀሱ የሃይማኖት አባቶችና የሀገር ሽማግሌዎች ከቻላችሁ ልክ እንደነ አቡነ ጴጥሮስ ሆኑ ካልቻላችሁ አርፋችሁ ተቀመጡ ሲሉ ከባድ ማስጠንቀቂያ ሰጥተዋል። በዲላ ዩኒቨርሲቲ በአገዛዙ ኃይሎች የተወሰዱት ንጹሃን ተማሪዎች ከታፈኑበት ወደ እስር ቤት ተዛወሩ። ታፍነው ተይዘውበት ከነበረው ወደ እስር ቤት አገዛዙ ሲያዛውራቸው ለፍትህና ለነጻነት ብሎ ሳይሆን ለባሰ እገታና ከጫካው ኦነግ ይልቅ የአራት ኪሎ ኦነግ የተሻለ ይቀጣቸዋል፣ ስለዚህ በጨለማ ቤት እናኖራቸው የሚል ማስተባበያ በመስጠትም እንዳገታቸው ታውቋል። ያሉበት ከታወቀና ጓደኛ እንዲጠይቃቸው ከተፈቀደ በኋላ የአካባቢው ተወላጅ የሆነ ተማሪ ከግቢው እራትና ምሳ ያመላለሰ ነበር፣ አሁን ግን ከግቢ ለቀን ልንወጣ ስለሆነ ክትትል የሚያደርግልን የለም ሲሉም መሬታቸውን ለህዝብ ይፋ አድርገዋል። በዚያ ላይ ስንቅ ሊያቀብሉ የሚወጡ ተማሪዎችን ተባጃጅ አፍኖ ለመውሰድ ሁለት ጊዜ ተሞክሮ ለተማሪዎቹ ጥረትና ጥረጣሬ አሳፍሯቸው ከጫካ ታጥፎ ሲገባ ከባጃጅ ዘለው ሊያመልጡ ችለዋል። በዚያ ላይ የራያ ቆቦ ልጅ በአካሉ ላይ ጉዳት ደርሶበት ለሞት የሚያደርስ ህመም ውስጥ ቢሆንም ህክምና እንዳልተፈቀደለትም ታውቋል። አለመሞታቸውን ካወቅን እንኳን ለማስፈታት እንጠጣር ሲሉም ተማሪዎቹ ተማጽነዋል። በምስራቅ ጎጃም ዞን አማኑኤል ከተማ ከትላንት 4 ሰዓት ጀምሮ በነዋሪዎችና በመከላከያ መካከል በተፈጠረ አለመረጋጋቶች የተቃውሞ ሰልፍ ላይ አንድ ሰው በጥይት ተመቶ ሲሞት 4 ሰዎች ደግሞ ቆስለዋል። ትላንትና ጀምሮ የተቃውሞ ሰልፍ ቢኖርም መከላከያዎቹ ይውጡልንና አንፈልግም ራሳችን በራሳችን እንጠብቃለን የሚል ድምጽም ተሰምቷል። ከጠረኞቹ ሲተኩሱ አንድ ልጅ ሲሞት 4 ንጹሃን ደግሞ ወደ ማርቆስ ሆስፒታል ሄደዋል። ያለመረጋጋቱ ሁለተኛው ምክንያት ደግሞ ትናንት ከአዲስ አበባ ወደ አማራ ሲያሽከረክሩ የነበሩ ያማረል የሌሎች አካባቢ ተወላጆች የሆኑ አሽከርካሪዎች አሊዶሮ በተባለ ቦታ በታጣቂዎቹ በመታገታቸው እንደሆነ ተነግሯል። አማኑኤል ከተማ ደግሞ መንገዶችና አገልግሎት መስጫ ተቋማት ሙሉ በሙሉ እንደተዘጉም ለማወቅ ችለናል። በደብረ ኤልያስ በሚገኙ 4 ገዳማት ውስጥ አንድ መነኩሴ ብቻ መገኘት ተገለጸ። ደብረ ኤልያስ ወረዳ ስር ባሉ 4 ገዳማት ላይ በደረሰው ከፍተኛ ጉዳት በገዳማቱ አንድ መነኩሴ ብቻ መገኘቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታውቃለች። በገዳማቱ ከግንቦት 18 ጀምሮ ለተከታታይ 5 ቀናት የታጠቁ ኃይሎች በገዳሙ ውስጥ ይገኛሉ በሚል በተደረገ ያገዛዙ ጭፍጨፋ እስካሁን ቁጥራቸው በውል ያልታወቀ በርካታ መነኩሳት መሞታቸውን ገልጸውልናል። የገዳሙ አስተዳዳሪ በአራቱም ገዳማት አብያተ ክርስቲያናት ላይ ከፍተኛ ጉዳት መድረሱን ተናግሯል። ከዚህም በገዳሙ ያገዛዙ ኃይሎች ሕግ ማስከበር ያሉትን ዘመቻ ከማካሄዳቸው በፊት በርካታ መነኩሳትና አገልጋዮች ይኖሩ እንደነበር ገልጾ የገዳማት አስተዳደር መመሪያው ወደ ስፍራው ባቀናበት ወቅት የተገኙት አንድ መነኩሴ ብቻ መሆናቸውን ጠቁመዋል። ሞታቸው ከታወቀው መነኩሳት አገልጋዮች ውጪ ሌሎች የት እንደገቡ አይታወቅም ያሉት ኃላፊው በገዳሙ ውስጥ ባለው ሰፊ አትክልት እርሻ በርካታ ያልተቀበሩ አስክሬኖች መኖራቸውንና በአካባቢው ከፍተኛ የአስክሬን ሽታ እንዳለም በምሬት ገልጸዋል። አሁን ላይ በአራቱም አብያተ ክርስቲያናት አገዛዙ እቅድዬ ብሎ ባከናወነው ጸረ ህዝባዊ ጉዞ ምክንያት መንፈሳዊ አገልግሎት ሙሉ በሙሉ ተቋርጧል። የተጎዱትን አብያተ ክርስቲያናት መልሶ ለመጠገንና የጉዳት መጠኑን በሚገባ ለማወቅ በመንበረ ፓትርያርክ ጠቅላይ ቤተ ክህነትና ሀገረ ስብከቱ የጋራ ውይይት እየተደረገ ቢሆንም እስካሁን ድረስ ለጨፍጫፊዎቹ ውግዘት፣ ለምዕመናን ደግሞ ማጽናናት፣ እንዲሁም ለቤተ ክርስቲያን ደግሞ መልስ የሚገነቡበት መንገድ ለማበጀት የተሄደ ርቀት አለመኖሩን ገዳሙ በጠቅላይ ቤተ ክህነት ላይ ቅሬታ እንዲያደርበት ትልቅ ምክንያት ሆኗል ሲሉም አስተዳዳሪው አክለዋል። ዜናው በዚያ በቃ።
የረቡ ሰኔ 14 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ከመጠምጠም መማሪክ ደም አገር ከታወረ አንዳይና ብርቅ ነው ይባላል። ስምሪቱ ግድ የሚለውን አንዳንድ የእንግሊዝኛ ቃል ደብለቅ ማድረግ ከዚህም ከዚያም የተቦጨቁትን ተንታኔ መሰል ገለባ ንግግሮችን ደብለቅ ማድረግ ንግግሩ ጥልቅ ነው እንዲባል አለባበስን አስተካክሎና ቆምጨጭ ብሎ በድፍረት መሰንጠቅ መተርተር ነው መንገዱ ብለው ተያይዘውታል። አወክ አወክ ባይባሉም በሩጫው ከቀነኒ ሳፈት ነው ቅዱስ መጽሐፍን የሚያጥቡናቸው። የህዝብ ጠላቶች ቸግሯቸዋልና እነኚህን ጥራዝነጠቆች ምሁር ተንታኝ ብለው ያቀርቧቸዋል። ጥራዝነጠቅ እንደ ኮሎኔሉ ዘብራቂ እንደ ሻምበሎቹ ማፈሪያ እንደ ፋሽስቶቹ ምን ቢቆፈሱና ባዕድ አረፍተ ነገሮችን ቢደቀኑብን ምን አወቁ አወቁ ቢሉ መድረክ ሰጥተው የሚያስማሯቸው ዋና ጣላታቸው ኢያፓን እንዲከሱላቸው ነው። በመሆኑም ስለ ድርጅቱ ጭላጭም ሳይውቁ በሙሉ ልብና ድፍረት ይተረተራሉ ይከሳሉ ይወነጅላሉ። ሳይወዱም ምናልባት ተራ ቀጥረኛ ሥራ ያሰሯቸዋል። በሰሞኑ በድርጅቱ ላይ በሬ ወለደ ቅጥፈትን የሚያስተራጩትን መመልከት ማዳመጥ ይበቃል። ከመጠምጠም መማሪክ ደም ይላሉ የአገራችን አዛውንት። ከወያኔ ጊዜ ጀምሮ በነበረከ ስምኦን ገፋፊነት በኢሃፓ ላይ የተጻፉት ተራራን ቀጥቀጥተብየ ጽሑፎች ሁሉ የሐሰት ነጽብራቆች ናቸው። ዛሬ ድረስ አርጅቶ 80 አልፎት ካልዋሸው ሂድፋኝ ያለ ይመስል አሁንም የሚቀደድ አንደመይሶን ማሪ ለምሳሌ በ1960 መጀመሪያ ላይ ወጣት ታጋዮች አውሮፕላን ጠልፈው ሱዳን ሲገቡ በቀድሚያ መይሶንን አስፈቅደው ነበር ብሎ ቀባጥሯል። በወቅቱ መይሶን አልነበረም ወጣቶቹም አያውቁትም ነበር። አሁንም ይዋሻል ተው አትዋሻል ነው ቢሆንም ያን ለሀገራችን ችግር መፍትሄ ሲሻ የብሔር እኩልነትን መፈክር ያደረገውን ትውልድ ምን ሳይገባቸው ዛሬ ተንታኝ አዋቂ በሉን ብለው የሚገሸሩ ማህይሞች አገርን አስገነጠለ ሻቢያን ደገፈ ወዘተ ብለው ሐሰትን ያቀርሻሉ። ለመሆኑ ወያኔንም ሆነ ሻቢያን ኦነግን ሆነ ቀኝ ግዛት ሆነናል ያሉትን እነ ወልደ አማኑኤል ዱባለን ሆነ ኦጋዴንስ አውጪን ማን ነው በእንጭጩ አገር አፍራሽ ብሎ ታግሎ ጠላትነታቸውን እና የደጋፊዎቻቸውን አረቦች ጥላቻ ያተረፈው? ወያኔና ሻቢያስ ማንን ወጉ? ማን ላይ አማራ ሸዋ ትምክህተኛ አባይ ኢትዮጵያ ብለው ዘመቱ? ከደገፋቸውና ከሰመረ ለምንስ ወዳጅ ብለው አላቀፉትም? ወዘተ ወዘተ ብዙ በመጠየቅ ይሃባል አገሩና ለጭቁኖች ቆመ ተሰዋ እንጂ ማንም ጥራዝ ነጠቀ ታሪክን የማያውቅ ወይም የካደ ሊተቸው ሊዘልፈው የሚችል ድርጅት አልነበረም፣ ዛሬም አይደለም። ወያኔና ኮሎኔሎቹ የሰጧቸውን የጭቃ ጅራፍ ከማጮህ አደብ ገዝተው ታሪክን ቢያውቁ ቢመራመሩ በሊጣው ባይጋልቡ የተሻለ ይሆናል። ቀደም በጻፍናቸው ማረሚያዎችና ማስተባበያዎች ለምን ተዋሻላችሁ ብለን የደርግንና የወያኔን የብዕር ኩሊዎች በየጊዜው መክረን ነበር። በድርጅቱ እንኳን በቅርቡ ወጥተው ያሉትንም ቢሆን ስለተዋችሁት ሆነ ስለካዳችሁት ድርጅት ከሰላሳ ዓመት በኋላ እናውቃለን ብላችሁ ስለረሳችሁት ትውልድ የቆጤ ባጡን አትቀባጥሩ ብለንም አሳስበን ነበር። ማን ቢሰማ! በድርጅቱ ሦስት ዓመት ብቻ አሳልፎ ከወጣ አርባ ዓመት ካለፈው በኋላ አባል ነኝ ያውም መስራች መሪ ብሎ ዓይኑን በጨው አጥቦ ይቀባጥራል፣ ቃለ መጠይቅ ይቀርባል። ጠያቂውም ተጠያቂውም ያው እርስ በርሱ ደነዝ በደነዝ ይሆንና ምንም ዕውቀት መገብየት አልተቻለም። ውሸትና ሉባልታን ግን ማስፈን ሞክረዋል። ግዴታ ነውና ቶሽ አትዋሹ ብለን አልፎ አልፎም ማረም ጊዜ ማጥፋት ተገደናል። መማር ይቅደም ከመጠምጠም ብንላቸው መቼስ ያንሳል? ኤርትራን ነጻ ወጣ ብሎ ሻቢያ ሕዝቡን ለከፋ መከራ ከዳረገው በኋላ ድርጅቱ ከሻቢያ ጋር ተገናኘ ተመሳጠረ ብለው ሊወነጅሉን የተነሱትን የሰጠናቸው መልስ የውጭ ፖለቲካ መስመራችንን ወያኔ ሳይሆን አባላት ናቸው የሚወስኑ የሚል ሲሆን የከሰሱን ጉልች ተሰነይ አስመራ ሄደው ጦር በሻቢያ እርዳታ መሰረትን ብለው በየአደባባዩ ሲዋሹ ተጋልጠዋል። አጫፋሪዎቻቸውም ገንዘብ ሲያፈሱላቸው አየን እንጂ ለሻቢያ አደሩ ብለው ሲወቅሱ አልሰማንም። ድርጅቱ ትጥቅ ትግል በቋራ ወያኔ ላይ በኢዲሃቅ ኢአግ ስም ሲያውጅ የማንን የድሃ ልጅ ለማስፈጀት ነው ብለው ያወገዙንን ባንዳዎች ከሻቢያ ገጥመው በሐሰት ጦር አሰማራን ሲሉ ደገፋቸው እንጂ ይሄ ዛሬ ታሪክን ቀልብሶ እኛን ሲያወግዝ የሚደመጠው ሁሉ የተቻቸው ምንም አልነበረም። የድሃ ገበሬ ልጅ ለማስጨረስ ያሉንና ያወገዙን ትግል ብላችሁ ተሰዋችሁ በማለት ፈንታ ወጣት አስጨረሳችሁ ብለው ገዳዩን ደርግን ትተው አታጋዩን ድርጅት ሲያወግዙ የከረሙት ማፈሪያዎች ሁሉ ሲመቻቸው ቆራጥ የጦር አበጋዝ ሆንን ብለው ሲቀደዱ ብዙዎች ድንቄም ውሸት ሲሏቸው አላዳመጥንም። ገንቦ ጥምጥማቸው የመናፍቅ ነበርና በበኩላችን አልተገረምንም። በየመድረክ በቡከኖች ለቃለ መጠይቅ የሚቀርቡ እርስ በርሱ ባንዳዎች የሐሰትና የድንግር ጳጳሶች እንጂ እውነተኞች አይደሉም። ጆሮ አንስታቸው፣ ሐቁን እውነቱን ከሚያውቁት ከኖሩት እንማር እንወቅ። የከዳተኛ ባሎቻቸውን የጎደፈ ታሪክ ሊያድሱ የቅጥፈት ታሪክ ጻፍን ነበርን ባዮች ሚስቶቻቸውንም ጆሮ አንስት። ያባ ራሱ ከስሙ ጀምሮ ሐቅ ነው። አድርባዮችና ባንዳዎች ይወገዱ። ኢትዮጵያ አንድነቷን ጠብቃ ጠላቶቿን ድል ታደርጋለች።
ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
أربعمنت قطر صوت جنبوت سني ولت شاطر مست عم تمهرت زرنيانا فاشستاوي عجزازن بتببر هزباوي تجل الناس وجد زي قطشوا بمكرنا بتشجر تتبتبو نوراتشون بس كايل مكفات يتجددوا باتجراتشن ባለፉት 5 አመታት ከቀውስ ወደ ቀውስ እየተሸጋገረች መጣ ህልውና አስጊ በሆነ ገደል አፋፍ ላይ መድረሱ ገሃድ የሆነ መጥቷል አስከፊው የወያኔ አገዛዝ ለአመታት በዘለቀ ህዝባዊ ትግል ስር መሰረቱ ሲነቃነቅ ያገዛዙ ባለሟል የነበረው አብይ አህመድ ምርጥ ምርጥ ቃሎችን በመናገርና ያልተጨበጠ ተስፋ በመስጠት ብዙዎችን አታሎና ማሎ የህዝቡ ትግልን አክሰናክሎ ማስቀረቱ ዛሬ ሳይየመቀው ሁኔታ ሆኗል ይኸው አስመሳይና አንበገነን ግለሰብ ወደ ስልጣን ከመጣ በኋላ በአገሪቱ ላይ የደረሰው ማዕትና መከራ ተዘርዝሮም ያልቅ አይደለም የወያኔ ቡድንና የአብይ አህመድ አገዛዝ በነበራቸው የስልጣን ርኩቻ ምክንያት በተቀሰቀሰውና ለሁለት አመታት በላይ ሲካሄድ በነበረው ጦርነት በአንዳንድ ክፍሎች ዘገባ 1 ሚሊዮን በላይ ኢትዮጵያውያን ህይወታቸውን አጥተዋል ብዙዎቹ ያካል ጉዳት ደርሶባቸዋል ያስገድዶ መድፈር ወንጀል ተፈጽሞባቸዋል ከቤት ንብረታቸውና ከቀያቸው ተሰደው በረሃብና በቸነፈር እንዲኖሩ ተገደዋል አገዛዙ ባወጣው መግለጫ መሰረት እንኳን ከ 1.5 ትሪሊዮን ዶላር በላይ የአገር ሀብት ወድሟል የወያኔውን ቡድን ጥቃት ለመቋቋም በሚል በተካሄደ ጦርነት በትግራይ እንዲሁም በአማራውና በአፋር አካባቢዎች በርካታ የጤና የትምህርትና የአስተዳደር ተቋማት ከመዘረፋቸው በላይ እንዳልነበሩ ወድመዋል ባንኮች የህዝብ ተቋሞች ተበዝብዘዋል ዜጎች ንብረታቸውን ተዘርፈዋል የሃይማኖት ተቋማት የግለሰብ ቤቶችንና ንብረቶች የሥራ ቦታዎች እንዳልነበሩ ሆነዋል የጦርነቱ መነሻ ምክንያት በስልጣን የነበሩት አምባገነን ቡድኖች ባካሄዱት የስልጣን ሽሚያ ሲሆን ጦርነቱ የተጀመረው የገነባው ወታደራዊ ኃይል በማንም አይደፈርም በማለት ሲመጻደቅ በነበረው በወያኔ ቡድን መሆኑ ግልጽ ነው። የጦርነቱ መጀመር ምክንያቱ ምን ይሁን ምን ለሶስት አመታት ያህል ሲካሄድ በነበረው ጦርነት ህይወታቸው የጠፋው አካለ ስንኩላን የሆኑትና ከቤት ንብረታቸው የተፈናቀሉት ኢትዮጵያውያን ሲሆኑ የወደመው ንብረት ደግሞ የዜጎችና የአገር ሀብት ነው። ጦርነቱ ካስከተለው አስከፊ ሁኔታ ባሻገር የዘረኛውና አምባገነኑ የአብይ አህመድ አገዛዝ ስርዓት የዜጎች ህይወት ሲኦል እንዲወርድበት አድርጓል። በአገዛዙ የአምስት ዓመት የስልጣን እድሜ በወለጋና በሌሎች የኦሮሚያ አካባቢዎች በቤኒሻንጉልና በሌሎች የአገራችን ክፍሎች በጽንፈኛ ዘረኞችና በአገዛዙ የጸጥታ ኃይሎች በማንነታቸው ብቻ አሰቃቂ ግድያና ጭፍጨፋ የተፈጸመባቸው የአካል ጉዳት የደረሰባቸው ንብረታቸው ተዘርፎ ቤቶቻቸው ተቃጥለው ከቤት ንብረቶቻቸው ተፈናቅለው ዱር አዳሪ የሆኑ ዜጎች ቁጥር ከሚሊዮን በላይ የሚገመት ነው። ጥቃቱን የፈጸሙት ጽንፈኛ የሆኑ የታጠቁ ኃይሎች ናቸው እየተባለ ቢነገርም እንደወለጋ ባሉ ቦታዎች ጥቃቱ ሲፈጸም የቆየው አገዛዙ በተለየ መንገድ ባደራጃቸውና ያገዛዙ መደበኛ የጸጥታ ኃይል አባላት በሆኑ ቡድኖች አማካይነት መሆኑን ተጨባጭ መረጃዎች በተደጋጋሚ አጋልጠዋል። በአዲስ አበባና ሸገር ብለው በሚጠሩት በዙሪያው ባሉ አካባቢዎች ህገወጥናቸው በሚል ሽፋን በውድቅት እንደተኙ ቤቶቻቸውን በግሬደር በላያቸው ላይ የፈረሱባቸው ከቤት ንብረታቸው ወጥተው ወደ ዱር የሄዱና ልጆቻቸው በጅብ የተበሉባቸው አሰቃቂ በሆነ ሁኔታ የተገደሉ ከቤት ንብረታቸው ተፈናቅለው ሜዳ ላይ የቀሩ ዜጎች ቁጥር ከ500,000 በላይ መድረሱን የሰብአዊ መብት ድርጅቶች አጥንተው ይፋ ካደረጉት ዘገባ መረዳት ተችሏል። የፈረሱ ቤቶች ቁጥር ከ100,000 በላይ መሆኑ በዚህ ጥናት የተረጋገጠ ሲሆን ጥቃት የተፈጸመባቸው ወገኖች ያማራውና የሌሎች ብሔረሰብ አባላት መሆናቸው ደግሞ በስልጣን ላይ የሚገኙት የኦሮሚያ ብልጽግና ባለስልጣኖች በቀድሚያ አቀደው ተግባራዊ ያደረጉት ከሚገኘው የብሔር ማጽዳት ሴራ ጋር የተያያዘ መሆኑን በገሃድ ያሳያል። የሙስሊሙ ህብረተሰብ የእምነት ተቋም የሆኑትን መስጊዶችንም ከዚሁ የሴራ ጥቃት አለመትረፋቸውና ብሎም ከፍተኛ ቁጣና ተቃውሞ ማስነሳታቸው ይታወቃል። ወደ ስልጣን ሲመጣ ለህዝብ መብት ተሟጋችና ጠበቃ በመምሰል አንዳንድ አስመሳይ እርምጃዎችን መውሰድ ጀምሮ የነበረው አብይ አህመድ ዘረኛና ፈላጭ ቆራጭ የሆነ ባህሪው ብዙም ሳይቆይ ሊጋለጥ ችሏል። በዚህ ግለሰብ መሪነትና በኦሮሚያ ብልጽግና ባለስልጣናት የበላይነት እየተዘወረ ያለው ፋሽስታዊ ስርዓት መብት አፋኝ መብት አጋሽ ከመሆን አልፎ የዜጎችን ህይወት በጅምላ የሚያጠፋ አረመኔ ሆኗል። ዛሬ ምንም ወንጀል የሌለባቸው ንጹሃን ዜጎች ከቤታቸውና ከስራ ቦታቸው እንዲሁም ከመንገድ ላይ ባገዛዙ አፋይ ጉዶች ታፍነው ወደማይታወቅ ቦታ የሚወሰዱ፣ ፍርድ ቤት ሳይቀርቡ ለረጅም ቀናት የት እንዳሉ ሳይታወቁ የሚታሰሩ፣ ግርፋት፣ ጥፍር ነቀላና ሌሎች ኢሰብአዊ ድርጊት የሚፈጸምባቸው፣ የሐሰትና የፈጠራ ክስ ቀርቦባቸው ለወራትና ለዓመታት በእስር ቤት የሚማቀቁ ዜጎች ቁጥር በአሃዝ ለማስቀመጥ እየከበደ መጥቷል። አብዛኞቹ የአማራ ተወላጆች መሆናቸው ሲገለጽ የሌሎች ብሔረሰብ አባላትም በብዛት እንዳሉባቸው ይታወቃል። ተቃውሞ ማሰማት ከማሳሰር አልፎ ወዲያውኑ የሚያስገድል ሆኗል። ከጥቂት ወራት በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን የእምነት ተቋም በተጽዕኖ ለማፍረስ አገዛዙ የጠነሰሰውን ሴራ ተቃውመው በወጡ ምዕመናን ላይ በአዲስ አበባና በሌሎች ከተሞች የተፈጸመው የጅምላ ግድያና እስራት እንዲሁም በቅርቡ ሸገር እያሉ በሚጠሩት አካባቢ በዘረኛነት የተከሩ ሹመኞች አጠናክረው ሲያካሂዱ የቆዩትን የመስጊድ ፈረሳ በመቃወም በሰላም ድምጻቸውን ባሰሙ የሙስሊም ማህበረሰብ አባላት ላይ የተፈጸሙት ግድያዎችና የአካል ማጉደል ጥቃቶች እንዲሁም ሌሎች አረመኔያዊ ጭፍጨፋዎች ላብነት የሚጠቀሱ ናቸው። አብይ አህመድ ለአምባገነናዊ ስልጣኑ የስጋት ምንጭ ናቸው ብሎ የፈረጃቸውን ክፍሎች ለማዳከም የወሰዳቸው እርምጃዎች ይበልጥ ከህዝብ እየነጠሉት ውድቀቱን እያቃረቡ ይገኛሉ። አገዛዙ ለስልጣኑ ከፍተኛ አደጋ ይፈጥራሉ ከሚል ስጋት ሁለቱን ትልልቅ የሃይማኖት ተቋሞች ለማዳከም ካልቻለም ለማፍረስ በተለያዩ ጊዜያት ሞክሯል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ከሰነዘራቸው ጥቃቶች መካከል አንደኛው አገዛዙ ወደ ስልጣን በመጣ ሰሞን በተዘዋዋሪ የኦሮሚያ ሲኖዶስ እንዲቋቋም ሲያደርገው የነበረው እንቅስቃሴ ሲሆን በዚህ ዓመትም የኦሮሚያ ሲኖዶስ በማቋቋምና ህገወጥ ኤጲስቆጶሳት በማሾም ቤተክርስቲያኗን በይፋ ከፍሎ ለማዳከም ያደረገው ሙከራ ሳይሳካለት ቀርቷል። በሙስሊሙ ማህበረሰብ ላይ የመጅሊስ መሪዎችን ጣልቃ ገብቶ በተንኮል ከመስለቦት ጀምሮ የተለያዩ ጫናዎችን በመፍጠር በቁጥጥር ስር ለማድረግ ጥረት ያደርግ ቆይቷል። በቅርቡም የኦሮሚያ ብልጽግና ባለስልጣኖች ሸገር በሚል ስም በሚጠሩት አካባቢ ከሃያ በላይ የሚሆኑ መስጊዶችን በማናለብኝነት ያፈረሱት የሙስሊሙን የእምነት ተቋም ለማዳከም ካላቸው እቅድ የመነጨ መሆኑ ግልጽ ነው። የእምነት ተቋሞቹ ለእምነታቸው ህይወታቸውን የሚሰጡ ጠንካራ አማኞችና ተከታዮች ስላሏቸው ያገዛዙ መሰሪ እቅድ መክሸፉ ሳይታለም የተፈታ ነበር። በሌላ በኩል የአብይ ዘረኛና አምባገነን አገዛዝ በአሁኑ ወቅት በአማራው አካባቢ ከፋኖና ከሌሎች ታጣቂ ኃይሎች የቡድን መሳሪያ ማስፈታት በሚል ሰበብ በህዝብ ላይ ጥቃት የከፈተው በሁለት ዋና ዋና ምክንያቶች ነው። አንደኛው ብዙ ህይወት መስዋዕትነት ተከፍሎ በነዋሪዎቹ ቁጥጥር ውስጥ የዋሉትን የወልቃይት ጠገዴን፣ የጠለምትንና የራያን አካባቢዎች ወያኔ በቀላሉ እንዲረከባቸው ለማድረግ ሲሆን፣ ሁለተኛውና ዋነኛው ምክንያት ግን በጦርነቱ ምክንያት በተገኙ ምርኮዎችም ሆነ በግዥ ራሱን ያስታጠቀው የአማራ ህዝብ የኃይል ተገዳዳሪ ሆኖ ከስልጣን ሊያስወግደን ይችላል ከሚል ፍርሃትና ስጋት የመነጨ መሆኑ የሚያከራክር አይደለም። በመሆኑም አገዛዙ እንዳሻው የሚያዘውን የወታደሩን ተቋም በተለያዩ የአማራ አካባቢዎች አሰማርቶ መጠነ ሰፊ የሆነ ግድያና ጥቃት በህዝብ ላይ እየፈጸመ ይገኛል። የወያኔን ጥቃት በመቋቋም ቤት ንብረታቸውን ጥለውና ህይወታቸውን አደጋ ውስጥ ከተው በጦርነቱ የተፋለሙ የልዩ ኃይልና የፋኖ አባላት ዛሬ በካሃዲዎች የብልጽግና መሪዎች እንደ ጠላት ተቆጥረው ይገደላሉ፣ ይታደናሉ፣ ይሳደዳሉ። በጦርነቱ በርካታ ዜጎችን ያጣው እንዲሁም በጦርነቱ የወደሙበትን የልማት ተቋሞች ለመጠገን ከ550 ቢሊዮን ብር በላይ እርዳታ እንዲሰጥ የጠየቀው የአማራው አካባቢም እንደ ጠላት መናኸሪያ ተፈርጆ በአምባገነን መሪዎች ጦርነት ታውጆበታል፣ ጦር ተሰብቆበታል። ይሁን እንጂ በተለያዩ ቦታዎች ህዝቡ የፋኖና የልዩ ኃይል አባላት ከፍተኛ መስዋዕትነትን ከፍለው ባደረጉት መከላከል ያገዛዙ ባለስልጣኖችን ትዕዛዝ ተቀብሎ ጥቃት ለመሰንዘር የተሰማራው ጦር ያሰበውንና ያቀደውን ሳያሟላ ከአንዳንድ አካባቢዎች ወደ ኋላ ለማፈግፈግ ተገዷል። የህዝቡ ጥንካሬና እምቢተኛነት ከቀጠለ በአጭር ጊዜ ውስጥ አካባቢውን ጨርሶ ለቆ እንደሚወጣ መገመት ይቻላል። በአገዛዙ ባለስልጣኖች የሚፈጸሙ አይን ያወጡ ወንጀሎች፣ የጅምላ ግድያዎችና ፈናዎች፣ ያለ ጥፋትና ያለ ፍርድ ማሰርና ማሰቃየት፣ ከቤት ንብረት ማፈናቀልና የመሳሰሉ በደሎች በአማራው ላይ ብቻ የተወሰኑ አይደሉም። ዛሬ በቤኒሻንጉል፣ በጋምቤላ፣ በኦሮሚያ፣ በደቡብ፣ በሶማሌ፣ በአፋርና እንዲሁም እንደ ጉራጌና ሀዲያ በመሳሰሉ አካባቢዎች በአገዛዙ የጸጥታ ኃይሎችም ሆነ በሌሎች የታጠቁ ኃይሎች በደልና መከራ የሚደርስባቸው ዜጎች በርካታ ናቸው። በእነዚህ አካባቢዎች በአገዛዙ ላይ የሚደረገው ህዝባዊ ተቃውሞ ከዕለት ወደ ዕለት እያደገ መሄዱ የሚታይ ሲሆን ከቅርብ ጊዜ ወዲህ በጉጂ፣ በቦረና፣ በወልቂጤና በወለጋ ሲካሄዱ የነበሩት ህዝባዊ ተቃውሞዎችን ለአብነት የሚጠቀሱ ናቸው። ዘረኛነትና አምባገነንነት የተላበሰው በአብይ አህመድ የሚመራው አገዛዝ አገሪቱን ለከባድ የኢኮኖሚ ውድቀት ዳርጓታል። ለሶስት ዓመታት ገደማ በዘለቀ የሰሜኑ እርስ በርስ ጦርነት ምክንያት በትሪሊዮን ብር የሚገመት የአገር ሀብትና ቅርስ ወድሟል። የወደሙትን ተቋሞችና የህዝብ ሀብቶች መልሶ ለመገንባት 19.7 ቢሊዮን ዶላር ወይም ከትሪሊዮን የኢትዮጵያ ብር በላይ የሚገመት ገንዘብ እንደሚያስፈልግ አንዳንድ ጥናቶች አመላክተዋል። በአገሪቱ በርካታ የልማት ተቋሞች ማምረት አቁመዋል። አዳዲስ ፕሮጀክቶች ተሰርዘዋል። የብር የመግዛት ዋጋ አሽቆልቁሏል። በአገሪቱ ውስጥ ምርታማነት በማሽቆልቆሉ እንዲሁም አገሪቱ የምታመርተው አጠቃላይ የምርት መጠን በመቀነሱና በዓለም አቀፉ ኢኮኖሚ ላይ የደረሱ ሁኔታዎች ታክለውበት ባለፉት ዓመታት እያሻቀበ የመጣው አገራዊ የዋጋ ግሽበት ይበልጥ እየተባባሰ እንጂ እየተሻሻለ ሲሄድ አይታይም። በዚህ ላይ በተለያዩ አካባቢዎች በድርቅ ምክንያት ከፍተኛ ረሃብ ገብቷል። በቦረና፣ በኮንሶ፣ በደቡብ ኦሞ፣ በሶማሌ አካባቢና በሌሎች ቦታዎች በተደጋጋሚ የሚደርሰውን የድርቅ ችግር ለመቅረፍ ጥረት ሲደረግ የማይታይ ከመሆኑም በላይ በድርቅም ሆነ በመፈናቀል የረሃብ አደጋ ለደረሰባቸው ዜጎች እርዳታ ለማድረስ ከአገዛዙ በኩል የሚደረገው ጥረት እጅግ አነስተኛ ነው። የአገሪቱ ጠቅላላ ብሔራዊ ሀብት ከጊዜ ወደ ጊዜ እያሽቆለቆለ መጥቷል። የውጭ እርዳታ የነጠፈበት አገዛዝ በጀቱን ሊያሟላ የሚችለው በብድር ብቻ መሆኑ እየታየ ነው። አገዛዙ በቂ በጀት ስለሌለው በሚቀጥለው ዓመት አዲስ የመንግስት ሰራተኛ እንደማይቀጥር አስታውቋል። ይህም በዘንድሮ ዓመት ከዩኒቨርሲቲዎችና ከሌሎች የትምህርት ተቋማት የሚመረቁትን አብዛኛዎቹን ተማሪዎች ስራ ፈት እንደሚያደርጋቸው ከወዲሁ በገሃድ እየታየ ነው። በአሁኑ ወቅትም የስራ አጡ ቁጥር እየጨመረ መሄዱ በግልጽ የሚታይ ሲሆን ስራ እየሰሩ ደሞዝ የማይከፈላቸው ሰራተኞች ቁጥርም እየጨመረ መጥቷል። የሰሩበት ደሞዝ እንዲከፈል ድምጽን ማሰማት የማይገረሰስ ሰባዊ መብት ሆኖ ሳለ ደሞዛቸው እንዲከፈላቸው የጠየቁ ሰራተኞች ወደ እስር ቤት ተወርውረዋል። አነስተኛም ቢሆን ደሞዝ የሚከፈላቸው ሰራተኞች ደግሞ በየጊዜው እየናረ በሚሄደው የዋጋ ግሽበት ምክንያት በችግርና በጭንቀት ኑሯቸው መግፋት ተገደዋል። በሚሊዮን የሚቆጠሩ ዜጎች በጦርነት ሆነ በጽንፈኛ ብሔረተኞች የጥቃት ከመሬታቸውና ከንብረታቸው በመፈናቀላቸውና አገዛዙ በሚወስደው እርምጃ ሆነ ስራቸውን በማጣታቸው ዛሬ በአሰቃቂ ሁኔታ በድህነት እየኖሩ ይገኛሉ። በምርታማነታቸው በሚታወቀው በአማራውና በሌሎች አካባቢዎች አርሶ አደሮች ማዳበሪያና ምርት ዘር በወቅቱ ለማግኘት ባለመቻላቸው የዘንድሮ የአገሪቱ የእህል ምርት ውጤት በከፍተኛ ደረጃ ይቀንሳል የሚል ስጋት ፈጥሯል። ባንጻሩ ለህዝብ ስቃይና በደል ደንታ የሌላቸው አብይ አህመድና ግብራበሮቹ ፓርክና የጫካ ቤተ መንግስት በመገንባትና እንዲሁም አትክልት በመትከል የአገሪቱን ሀብት አላግባብ ያባክናሉ። ሙስና ያገዛዙ ባለስልጣኖች ዋና ስራና አይነተኛ መለያ ሆኗል። የባለስልጣኖቹ ዋና ፍላጎት እና ትኩረት አገርና ወገንን በቅንነት ማገልገል ሳይሆን በተቻላቸው መጠን የህዝብን ሀብት ዘርፈውና ቀምተው ራሳቸውን ማበልጸግ ነው። የባለስልጣኖቹ አይን ያወጣይ ሙስና ተግባር የመንግስትና የህዝብን ሀብት በጭፍን ከመዝረፍ አልፎ በችግርና በረሃብ ለሚኖሩ ተፈናቃዮች ከአገርና ከዓለም አቀፍ ለጋሾች የተላከውን የእርዳታ እህል ዘርፎ በመሸጥ የግል ጥቅም ወደ ማደለብ ተራምዷል። የውጭ ምንዛሪ እጥረት የአገሪቱን ኢኮኖሚ ጉሮሮ አንቆ ባያዘበት በአሁኑ ወቅት ያገዛዙ ባለስልጣኖች ዶላርና ዩሮ በዘረፋ ወደ ውጭ ማስወጣቱን ተያይዘውታል። በአሁኑ ወቅት አገራችን ስላለችበት አሳዛኝና አስከፊ ሁኔታ ብዙ ማለት ቢቻልም በአጠቃላይ የዘረኞችና አምባገነኖች ጥርቅም በሆነው በብልጽግና አስከፊ አገዛዝ ምክንያት አገሪቱ ለዜጎቿ ሲኦል ምድር ሆናለች ቢባል ከእውነት የራቀ አይሆንም። ያገዛዙ ባለስልጣኖች እብሪትና ንቀት ጣሪያ ደርሷል። ማን አለብኝነታቸው መጠን አልፏል። ለምን ደሃዎችን ታፈናቀላላችሁ ሲባሉ ከህገወጥ ደህነት ወደ ህጋዊ ደህነት አሻሽለናቸዋል በማለት የሰጡት መልስ የተጋባቸውንና የእብሪታቸውን ልክ ያሳያል። ከአዲስ አበባ የቅርብ ቀጥ በሆኑ ቦታዎች የታጠቁ ቡድኖች ዜጎችን አፍነው ወስደው በሚሊዮን የሚቆጠር ገንዘብ እንዲከፈላቸው ሲጠይቁ በጸጥታ ኃይሎች ምንም አይነት እርምጃ ለመወሰዱ ገዢዎች በዘርፊያው በቀጥታ የተሰማሩ መሆናቸውን ያረጋግጣል። ያለንበት አሁናዊ ሁኔታ አሳዛኝ ቢሆንም ወደምንገኝበት አሰቃቂና አስከፊ ሁኔታ እንድንገባ ምክንያት የሆኑትን ሁኔታዎች መርምሮ ማወቁ ግን ለገባንበት ችግር ዘላቂ መፍትሄ ለማግኘት ያስችለናል። ከ30 ዓመታት በላይ በስልጣን ማማ ላይ በፍጹም አምባገነንነት ተቀምጦ ህዝብን ሲያፍን ሲያሰቃይና ሲበድል የነበረው የወያኔ አገዛዝ ለበርካታ ዓመታት በተካሄደ ከፍተኛ መስዋዕትነትን ባስከፈለና ተከታታይነት በነበረው ህዝባዊ ትግል የዛሬ 5 ዓመት ሲገረሰስ የህዝብ መብት ተረግጧል፣ ህዝብ ተበድሏል፣ በስልጣን ላይ የነበርነው አጥፍተናል፣ ምህረት ይደረግልን፣ ወደ ዴሞክራሲያዊ ስርዓት እኔ ያሻግራችኋለሁ፣ የኢትዮጵያ ህዝብ ሲኖር ኢትዮጵያዊ ነው፣ ሲሞት ኢትዮጵያዊ ነው ወዘተ የሚሉ አስመሳይ ቃላትን በመደርደር ወደ ስልጣን የመጣው አብይ አህመድ እነዚህን አማላይ ቃሎች በመናገሩና ጥቂት አስመሳይ የሆኑ ጥገናዊ ለውጦች በማካሄዱ ከበርካታ ዜጎች ሙሉ ድጋፍ ማግኘቱ የሚታወቅ ነው። ስለ ጉዳዩ የተሟላ ግንዛቤና ተሞክሮ አላቸው የተባሉ ምሁራንና የፖለቲካ መሪዎች እንኳን ሳይቀሩ በግለሰቡ ያልተጨበጠ ተስፋ ተታለውና ያካበቱትን ተመክሮና ግንዛቤ ገደል ውስጥ ከተው ሙሉ ድጋፋቸው መስጠታቸውንና ከጀርባ ሆነው ማጀባቸውንም ታዝበናል። በወቅቱ የግለሰቡ የማይጨበጥ ተስፋ ከወሬ አልፎ ሌላም ሴራ እንዳለበት የተረዱ ኢሃፓና አንዳንድ በጣት የሚቆጠሩ ክፍሎች በዘላቂ መሰረት ላይ የተገነባ ዴሞክራሲያዊ ስርዓት እውን ሊሆን የሚችለው በተለያዩ አጋጣሚዎች በስልጣን ላይ የተቀመጠ ግለሰብ በፈቃዱ በሚሰጠው ችሮታ ወይም ግለሰቡ አድርገዋለሁ በሚለው አንዳንድ ጥገናዊ እርምጃዎች ሳይሆን በመሰረታዊ በተሟላ የስርዓት ለውጥ መሆኑንና ይህም ተግባራዊ ሊሆን የሚችለው ሁሉንም የህብረተሰብ ክፍል ባሳተፈ የሽግግር ሂደት አማካይነት መሆኑን በዝርዝር በመግለጽ ድምጻቸውን ቢያሰሙና ለማሳመን ጥረት ቢያደርጉ ሰሚ ጆሮ ሊያገኙ አልቻሉም። ህዝብ የሚገባውን መንግስት ያገኛል እንደተባለው አብዛኛው ህዝብ ድጋፍ ሰጥቷቸውና ትብብራቸውን ለግሷቸው ወደ ስልጣን የመጡት ገዢዎች ብዙም ሳይቆዩ የህዝቡን ኑሮ ገነት ሳይሆን ሲኦል አድርገውበታል። በቃላት የተስፋ ክምር የተካቡ ጥገናዊ ለውጦች ምንም አይነት የመረቃ ውጤት ሳያስገኙ የቀሩ መሆናቸው ግልጽ ከመሆኑም በላይ ዘረኛና ጽንፈኛ ለሆኑ ለኦሮሚያ ብልጽግና ባለስልጣኖች ሙሉ ስልጣን አጎናጽፎ ፋሽስታዊ አገዛዛቸውን ማጠናከር የሚለው የአብይ አህመድ ድብቅ አጀንዳም ራሱን ለማጋለጥ በቅቷል። ኦሮሚያ ብልጽግና ውስጥ ስልጣን የተቆጣጠሩ ጽንፈኞች በኦሮሞ ብሔረሰብ ስም ይነግዱ እንጂ ዓላማቸውም ሆነ ተግባራቸው በዘረኛነት የታመቀ ጥቃትን በህዝብ ላይ በመፈጸም የራሳቸውን ጥቅም ማደለብ ነው። ሰፊው የኦሮሞ ብሔረሰብ ደጋፊያቸውም ተባባሪያቸውም አይደለም። ባለፉት 5 ዓመታት በቀጠርም ሆነ በከተማ ዜጎች ከበት ንብረታቸው የተፈናቀሉት አውዳሚው የርስ በርስ ጦርነት የተካሄደው ዜጎች በጽንፈኞች ከየቦታው የሚታፈኑት አለጥፋታቸው ታስረው ሰቆቃዊ ድርጊት የሚፈጸምባቸው ያለፍትህ በየእስር ቤቱ የስቃይ ኑሮ የሚገፉትና የተለያዩ ችግሮችና በደሎች የሚደርስባቸው ጥቅማቸውን ለማደለብ ስልጣን የተቆጣጠሩት ጥቂት የኦሮሚያ ብልጽግና አምባገነን መሪዎች በቀየሱት ፖሊሲና ባካሄዱት ተግባራዊ እርምጃዎች ነው። ከላይ እንደገለጽነው የሀገራችን ዘርፈ ብዙ ችግሮች ሊፈቱ የሚችሉትም ሆነ ዴሞክራሲያዊ የሆነ ያገዛዝ ስርዓት እውን ሊሆን የሚችለው ስልጣን ላይ በወጡ ግለሰቦች መልካም ፈቃድ ሳይሆን በሽግግር ሂደት መሰረታዊና የተሟላ የስርዓት ለውጥ በማካሄድ ነው። ችግሮቹ ዝርዝራቸው በርካታ ቢሆንም በሚቀጥሉት ዋና ዋና ጉዳዮች ሊተካለሉ ይችላሉ። በኢትዮጵያ ህዝብ መካከል በእኩልነት ላይ የተመሰረተ አንድነቱን የሚሸረሽሩ የጽንፈኛ ብሔረተኞችና ዘረኞች እንቅስቃሴዎች፣ የዜጎች ሰብአዊና ዴሞክራሲያዊ መብቶች ጥሰቶች፣ የህግ የበላይነት አለመኖር፣ የፍትህ ርትዕ መክሰም፣ የገዢዎች አደብ ማጣት፣ እንዳሻቸው መፋለልና በሙስና መጨማለቅ፣ የተቋሞች ነጻነትና ገለልተኛነት በገዢዎች መረገጥ፣ እንደ ግል ገንዘባቸው ሙሉ በሙሉ ቁጥጥራቸው ስር መግባት የሚሉት ከብዙዎቹ መካከል ዋና ዋናዎቹ ናቸው። በተለያዩ ጊዜያት እንደተጠቀሰው የሽግግር ሂደት ዓላማውና ተግባሩ እነዚህን ዋና ዋና ችግሮች ለመፍታትና ብሎም ለመጪው ጊዜ በህዝብ ቁጥጥር ስር ለሆነና ህዝብን ለሚያገለግል ጠንካራና ዘላቂ ለሆነ ዴሞክራሲያዊ ያገዛዝ ስርዓት መሰረት ለመጣል ነው። በአንድ አገር ውስጥ ዴሞክራሲያዊ ስርዓት እውን ለማድረግ ቢያንስ ሁለት መሰረታዊ ጉዳዮች መሟላት ይኖርባቸዋል። አንደኛው በአገሪቱ ውስጥ የሚኖሩ ዜጎች በእኩልነት ላይ የተመሰረተ አንድነታቸው ተጠብቆና ሰብአዊ መብታቸው እንዲሁም ሰርቶ የመኖርና የመንቀሳቀስ ነጻነታቸው ተከብሮና ተረጋግጦ በሰላም ህይወታቸውን የሚገፉበት ሁኔታ የተሟላ እንዲሆን ማድረግና ሁለተኛው ደግሞ ዴሞክራሲያዊ ስርዓትን የሚጠብቁና የሚንከባከቡ ጠንካራ ተቋሞች መመስረትና መገንባት ናቸው። የዘረኛንና የፈላጭ ቆራጭን አምባገነን ስርዓት በማስወገድ ከላይ የተጠቀሱትን አሟልቶ ወደ ዴሞክራሲያዊ ስርዓት ተመሸጋገር ሁሉን አካታች የሆነ የሽግግር ሂደትን ተግባራዊ ማድረግ የግድ አስፈላጊ ነው። የሽግግር ሂደት እንዴት ተግባራዊ ይሆናል? ተግባሩስ ምን ይሆናል ለሚሉ ጥያቄዎች መልስ ሊሆኑ የሚችሉ በርካታ ጉዳዮች ቢኖሩም ቢያንስ አጠቃላይ ሐሳቦችን መጥቀስ የግድ ይሆናል። የሽግግር ሂደቱን ተግባራዊ ለማድረግ ከተለያዩ ከፖለቲካ ፓርቲዎችና ስብስቦች፣ ከብዙሃን ድርጅቶች፣ ከተለያዩ የህብረተሰብ ክፍሎች ስብስቦች እንዲሁም ከሃይማኖት ተቋማት ወዘተ የተውጣጡ ተወካዮች በሽግግሩ ሂደት ዓላማና ይዘት እንዲሁም ተግባር ላይ ውይይትና ምክክር ሊያደርጉና አጠቃላይ ስምምነት ላይ ሊደርሱ ይገባል። በስምምነት የሚደርሱባቸው ዋና ዋና ጉዳዮች ተግባራዊ ሊሆኑ የሚችሉት አብዛኛው የኢትዮጵያ ህዝብ ይሁንታውን ከሰጠ ብቻ ነው። የሽግግር ሂደቱ ዋና ዋና ስራዎች የሚከናወኑት የነዚህ አካላትና እንዲሁም እንደ ሁኔታው ህዝብ በምርጫ የሚወክላቸው ተወካዮች በሚገኙበት በሽግግር ምክር ቤት አማካይነት ነው። የሽግግር ምክር ቤት በማንም ኃይል ቁጥጥር ስር የሚሆን አካል አይደለም። ፍጹም ነጻና ገለልተኛ ነው። በጊዜያዊነት አገሪቱን አስተዳደር የሚረከበው የሽግግር መንግስትም ሆነ ወይም ለማስተዳደር የተፈቀደለት የትኛውም ክፍል የሽግግር ምክር ቤቱን ሊቆጣጠር ወይም በበላይነት ሊያዝ አይችልም። የጸጥታና ወታደራዊ ተቋማትም የህዝቡን ደህንነትና የአገሪቱን ነጻነት ዳር ድንበር ከማስከበር ውጭ በዚህ አካል ላይ በቀጥታም ሆነ በተዘዋዋሪ ሊያሳድሩ የሚችሉት አንዳችም ጫና አይኖርም። በሽግግር ወቅት የሚሰሩ ስራዎችን ለማከናወን ተግባር ተሰጥቷቸዋል በሚል በአገዛዙ ብዙ የተዘፈነላቸው እንደ ድንበር ኮሚሽንና እርቀ ሰላም ኮሚሽን የመሳሰሉ ተቋሞች በአገዛዙ እዝ ስር የነበሩ መሆናቸውን ስናስታውስ ዛሬ ምን ቦታ ላይ እንዳሉ መገምገም የሚቻል ነው። በአሁኑ ወቅት ብዙ የሚባልለት የምክክር ኮሚሽኑም እጣ ከተጠቀሱት ብዙ ሊለይ እንደማይችል መገመት ይቻላል። በነጻነትና በገለልተኝነት የሚንቀሳቀሰውና ሁሉን አካታች የሆነው የሽግግር ምክር ቤት ከሚያከናውናቸው ተግባሮች ቀዳሚውና መሰረታዊ የሆነው ጉዳይ የህዝብን አንድነትና እኩልነት እየሸረሸሩ የሚገኙትንና እንዲሁም የዜጎች ሰብአዊና ዴሞክራሲያዊ መብት እንዳይጠበቅና እንዳይረጋገጥ እንቅፋት የሆኑ ችግሮችን ማስወገድ ነው። ለነዚህ ችግሮች ዋነኛው ምንጭና መፈልፈያው አገሪቱ የምትተዳደረበት ህገ መንግስት በመሆኑ በድርድርና በውይይት ህገ መንግስቱ ለመላው ህዝብ ሊጠቅም በሚችልበት ሁኔታ አሻሽሎ ወይም እንደ አዲስ አርክቆ ለህዝብ ውሳኔ ማቅረብ የሽግግር ምክር ቤቱ ተግባር ይሆናል። ዛሬ በመላው ሀገሪቱ ተስፋፍቶ ለሚገኘው በዘር ላይ ለተመሰረተ ጥላቻ፣ በዘር ላይ ለተመሰረተ የዜጎች ግድያ፣ አፈናና ከቤት ንብረት ማፈናቀል፣ በዘር ላይ ለተመሰረተ የጅምላ እስር፣ የፍትህ እጦትና ስቃይ ምንጩ ህጋራዊ የሚል ስም የተሰጠው የወያኔው ህገ መንግስት ተብዮ መሆኑ ሊሰመርበት ይገባል። ስለሆነም ለአረመኔነትና ለወንጀል ህጋዊ ሽፋን የሚሰጡትን የህገ መንግስት ተብዮውን አንቀጾች ሙሉ በሙሉ ማስወገድ አማራጭ የሌለው ግዳጅ ነው። የሽግግር ምክር ቤት ሌላው አብይ ተግባር ደግሞ መንግስታዊና አስተዳደራዊ ተቋሞችን ነጻና ገለልተኛ በህግና በደንብ የሚሰሩ እንዲሁም የሚያገለግሉትን ህዝብ መብትና ጥቅም የሚያስከብሩና የሚያስጠብቁ እንዲሆኑ ማድረግ ነው። መንግስታዊ አስተዳደሩን የሚመሩት ባለስልጣኖች የህግ ተጠያቂነት እንዲኖራቸው ለማድረግ መሰረታዊ የሆኑ ህጎችንና ደንቦችን መቅረጽ የሽግግር ምክር ቤቱ ተጨማሪ ተግባር ነው። በአሁኑ ወቅት በስልጣን ላይ ያሉት ገዢዎች የጠሏቸውን ሁሉ ከየትም ቦታ አፍነው የሚወስዱት፣ በእስር ቤት እያሰቃዩ የሚያቆዩት፣ የሐሰት ክስ መስርተው በእስር ቤቶች የሚያጉላሉት፣ አንዳንዶቹን ፍርድ ቤት ሳያቀርቡ ለረጅም ጊዜ አስረው የሚያሰቃዩት፣ የወታደሩ ተቋም ከሀገር ዳር ድንበር ጥበቃ አልፎ በየመንደሩ ገብቶ ዜጎችን የሚያሳድደው፣ የሚያስረውና የሚጨፈጭፈው፣ የጸጥታው፣ የፍትህና የወታደሩ ተቋሞች ነጻና ገለልተኛ ሆነው ባለመዋቀራቸውና ተጠያቂነትን የሚያስተናግድ ህግም ሆነ ደንብ ባለመኖሩ ነው። እነዚህ ተቋሞች በአሁኑ ወቅት ታዛዥነታቸው ለህግና ደንብ እንዲሁም ለሚያገለግሉት ህዝብ ሳይሆን ስልጣንን ለተቆጣጠሩ ጥቂት ግለሰቦች መሆኑ ግልጽ ነው። ቀደም ብሎ እንደተጠቀሰው ተቋሞቹን ነጻና ገለልተኛ የማድረግ ተግባር የሽግግሩ ምክር ቤት ነው። የሽግግር ምክር ቤት ባለፉት ዓመታት ከፍተኛ ጥፋት ያጠፉትን ለፍርድ የማቅረብ፣ በዜጎች መካከል የምህረት ሂደት እንዲሁም እርቅና ሰላም እንዲፈጠር የማድረግ ኃላፊነትም አለበት። አገዛዙ የሽግግር ፍትህ ብሎ ያወጀው እንዳለፉት ሁሉ ለይስሙላ የተደረጉ መሆናቸው ግልጽ ሲሆን፣ ጽንሰ ሐሳቡ በትክክል በስራ ሊውል የሚችለው በሽግግር ሂደት ወቅት ነው። ስልጣን ላይ ባሉ ዘረኞችና ታጥቀው በሚንቀሳቀሱ ጽንፈኞች በመታመስ ህልውናዋ ቋፍ ላይ የደረሰው አገራችን ችግሯን የምታስወግድበትና ህልውናዋን የምታስረግጥበት እንዲሁም ዜጎቿ መብታቸውን አስጠብቀውና አንድነታቸውን አረጋግጠው በሰላም ሊኖሩ የሚችሉበት ሁኔታ ሊፈጠር የሚችለው ሁሉን አካታች በሆነ የሽግግር ሂደት ዜጎች በአጠቃላይ ስምምነት ላይ ደርሰው የወደፊት እጣቸውን ወስነው ተግባራዊ ሲያደርጉ ነው። የሽግግር ሂደት ገዢዎች በመልካም ፈቃዳቸው የሚለግሱት አይደለም፣ በልመናና በምህላም አይገኝም። የሽግግር ሂደት እውን ሊሆን የሚችለው በህዝባዊ ትግል ነው። ዛሬ በስልጣን ላይ የሚገኙት ጥቂት ዘረኞችና እንዲሁም በተለያዩ ቦታዎች የሚገኙ ጽንፈኛ ኃይሎች ጥላቻን በማዛመት መለያየትን ቢሰብኩም በህዝብ መሃል ለበርካታ ዓመታት የቆየው የአንድነት እሴት አሁንም ጠንካራ ነው። በኢትዮጵያ ውስጥ የሚገኙ ብሔርና ብሔረሰቦች በቋንቋ፣ በባህል፣ በሃይማኖት ወዘተ ቢለያዩም የተጋመዱባቸውና የተሳሰሩባቸው ገመዶች ጠንካራና ለብዙ ዓመታት የቆዩ ስለሆኑ በእኩልነት ላይ የተመሰረተ አንድነታቸውን አድምቀውና አጠናክረው መቀጠል ይፈልጋሉ። አሁን በዘረኞችና በጽንፈኞች በአገሪቱና በህዝብ ላይ የተጫኑትን ችግር ለማስወገድም ሆነ የአገሪቱን ህልውና ለማስጠበቅ በአንድነት ላይ እምነት ባላቸው በሁሉም ብሔርና ብሔረሰቦች የትግል ኃይሎች በኩል ሰፊ የሆነ የትግል ትብብር እንዲፈጠር የግድ ይላል። ኢህአፓ በዚህ በኩል ያለውን ቋሚ አቋምና ዝግጁነት በድጋሚ እየገለጸ ሰፋ ያለ የትብብር መድረክ እንዲፈጠር አሁንም ጥሪውን ያቀርባል። በአማራውና በሌሎች ዜጎች ላይ እየተካሄደ ያለውን ፋሽስታዊ ጭፍጨፋ እናወግዛለን። በተባበረ ህዝባዊ ትግል መሰረተ ሰፊና ጠንካራ የሆነ ዴሞክራሲያዊ ስርዓት ይመሰረታል።
ግንባርክን አሳየው። አድገኝ ጓሮ ከትውልድ መንደሪ ከእናት ነው ሀገሬ አድማስ ነው ሀገሬ መክተት ነው ሀገሬ ታቦት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ ገነት ነው ሀገሬ ክብረት ነው ደስታ ሽመይ ወደ ተሳሳተ ነው
ታይነት ሆዳል የሚያስተገስግ ወደን መጠጠቂያ የፋሽስቶች ምሽግ ስንታይነት ሆዳል ስንታይነት ሆዳል ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳገድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንታይነት ሆዳል አይሁዳም ብዛ ወይሁዳም አቤት ይሁድ ማስ ሰፋፊ ቅሪላ ሄደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ ወርጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስትወት ካና ጸጉሩን ያዳም ዘርነቱ ሰባይ ክብሩን ለወያኔ ሀዴ ሆዱ ለውጦ ታልታያሎ ወገን ሲፈናቀል ዝባዘው ብዙዎቹ የተጓሮች ክምር ወያኔ ያዛቸው በስጋ ብዙ ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ የሉንታ ማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያል መሪያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞን ከርከሮ ከጉማሬ ባ አቤት ይሁዳ አይነት ስንት አይነት ሆድ አለ? እሺ ስንት አይነት አይን አለ? አይቷል ወረበር ስንት አይነት አፍ አለ? በሆድ የታጠረ ስንት አይነት ጆሮ አለ? ሰምታ አዳፈን ስንት አይነት ጣት አለ? ቀስር ያዘገ አቤት 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 የስብና አቅል ስንት አይነት ሆድ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሰርቶ የሚያስተገስጉ ወገን መጠንቀቂያ ተጓድጎ ስራዎች የሚተፈልጉ ብዙዎች አሉ። የጨጓሮች ክምር ወያኔ ያዛቸው በስጋ በብል ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላክ በሰው ስም ጎተራ አፋቸው ጉልቻ እኛ አናሳልፈው ለኔ ከርሴ ብቻ ውለታቸው ለሆድ እድገታቸው በሆድ በሆድ ነው ሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናምና ምናም ዛሬም ሆዳም ናቸው ሆዶች አቤት ይሁን አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኒ ቆዳና ፍንቅልቁል የወጣ ዘራዳም የሚያውቃት የግፈኞች ማሻ ሰፊ ትቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የከርሶች ተገነት የተባዎች ንግሥት የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቦላ ወለድ ያስያዘች አንድ አንድ አይጠ ሞገጽ የሚምትባል ከፊትም በኋላም ሆድ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ሆድ ያዘኑ ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያ ሰማፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ ማት ስንት አይነት ሆዳል በወገንም ባዋኝ ደምረቋዳሪ በክህደት ውርደት የተነሰነ ከርስ ይዞ ተሽከርካል ሀገሩ ስትፈርስ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል አቤት ሆድና ሰው፣ አቤት ሰው፣ አቤት ሰው። የሰው ልጅ ከእንስሳ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር። ከእንስሳ በላቀ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው። የጋማ ከብት እንኳ እስኪሚሞት ድረስ ቁሞ ያገለግላል። የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢቁሉትም ያውቃል፣ ቢያነሱትም ሆዳ ኖሮ ካልጠቀመ ቢጠፋ የማይጎዳ። አቤት የሆድ አይነት! ውልደታቸው ለሆድ፣ እድገታቸው ለሆድ፣ በሆነው ቦታቸው የነገን የሚያስብ ሌላ ነሷቸው። ካቻ ምናም ማምናም ዛሬም ሆዳም ናቸው። አቤት የሆድ አይነት!